ሌዲ ማክቤት መቤት ሆይ ማክቤት ሞታ ሳይረዱት ነው ይሄንን ቱሞሬን ቱሞሬ የሚለው መነባነብ የሚጀምረው። ከተረዳ በኋላ ማክቤት she should have died here after there would have been a time for such a word ብሎ ነው ማክቤት ቱሞሬን ቱሞሬ የሚለው የሚከፍተው። ጸጋዬ ግን ይሄንን ነገር ኢትዮጵያዊኛ ሲያደርገው ሞቷም ረፍቷም እንግዲህ በኋላ ነበሪ ጊዜው ሲመቻች ለዋይታና ለአዋይ
የዩናይትድ ስቴትስ የኢትዮጵያን ሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ የዛሬ 5 አመት በ23ኛው አመት ክብረ በዓሉ ለድሜ ልክ የጥበብ ስራዎችና ለማህበረሰብ ላበረከተው አስተዋጽኦ በሽልምበት ወቅት ወደ ስቱዲያችን ጎራ ብሎ በኪነ ጥበብና መጠነ ሰፊ የህይወት ጉዳይ ዙሪያ ካጫወተን ድርዝ ያለው ወግ በመጠኑ እንስማ። ከቀድሞ ባልደረባዬ አዲሱ አበበ ጋር ነበር ጋሽ ተስፋዬን ያነጋገር ነው። አዲሱን ለናፍቃችሁ የመጽሔት አድማጮች ሌላም መልካም አጋጣሚ ይሆናል ብዬ ተስፋ አድርጋለሁ። አሁን ወደ ምልልሳችን። ተስፋዬን ለማስተዋወቅ በጣም ብዙ ርዕሶችን መንካት አለብን። ጸሐፊ ተውኔት፣ ገጣሚ፣ አዘጋጅ፣ ዲሬክተር፣ መምህር፣ ተርጓሚ እንኳን ደህና መጣ።
ያልገባበት የሙያ መስክ ያረገጠው መድረክ የለም። ከሁሉ በፊት አንተ ያልን የማቅረባችንን ያህል የህዝብ ሰው ነህና አንተ ብንልህ ቅር አይልህም?
ምንም ቅር አይለኝም። ከአንቱታው አንተው ይሻላል። አንቱታ አይጥ ማለት ነው በኦሮምኛ።
አንተን ምናልባት ካንተም ማሳለፈ ለሌሎች እንጠቀምበታለን እንጂ ከዚህ ምክር በኋላ
እውነት ነው። እንደውም አሉላ ብዙ ጊዜ ሰዎችን አንቱ እያለ ያስቸግረኛል። ኧረ እባክህ እለዋለሁ።
ልክ ነው ግን ጋሽ ተስፋዬን ይዞ እንደዛ ማድረግ የሚቻል አይመስልምና ዛሬ አላስቸግርም።
በጣም ደስ ይለናል በድጋሜ ስናገኝ። ከዚህ ቀደም አንድም እዚህ መጥተህ ሌላም ደግሞ በስልክ ባጫጭሩ ያገኘነው
የቲያትርና የሲኒማ ጉዳዮች ሲነሱ እንዲሁ በስልክ ደጋግመን እናገኛለን። አዲሱ እንዳለው ታዲያ በአካል ተገኝተህ ይበልጡን ደግሞ ስለ ስራና ህይወትህ የምንነጋገርበት የመጀመሪያ አጋጣሚ ነው ዛሬው። አዲሱ ከዋናው ጉዳይን ጀምር።
መልካም እንግዲህ ዋናውን ጉዳይ በተለይ አንተ በቦታው ተገኝተህ አይተሃልና መነሻም የሆነን እሱ ነው። በእንኳን ደስ ያለህ ልጀምር። ለምን እንኳን ደስ ያለህ እንዳልኩ አንተም ታብራራለህ፣ ወደ ኋላም አድማጭ ነገሩን ያገኘዋል ብዬ አስባለሁ።
ልክ ነው። 23ኛው የማህበረ ግዩራን ዘረ ኢትዮጵያ በዚህ በአሜሪካን ሀገር የሚገኘው የሽልማት ድርጅት ሲድ የዘንድሮ ተሸላሚ ነበርክ። የእድሜህን አብላጫ ጊዜ ኪነ ጥበቡ ዓለም ያበረከትከውን የላቀ አስተዋጽኦ ከግምት ያስገባ ክብርና ሽልማት ተመርጠህ ከሁለት ሳምንት በፊት በነበረው ስነ ስርዓት ላይ ተገኝቼ ተከታትያለሁ። በቅድሚያ እንኳን ደስ ያለ
በአምላክህ ልበል።
ሲድ አሁን ለሽልማት ያበቃህም ከሙያህና ከብቃትህ አንጻር እንደውም የዘገየ ሽልማት ሊባል ይችላል። ትልቁ ነገር ግን እውቅና ሰጥተው እዚህ አክብረው ጠርተው መሸለማቸው፣ በተለይም ደግሞ ከቀድሞ የኢትዮጵያ ጠቅላይ ሚኒስትር ከአክሊሉ ሀብተወልድ ጋር አብረህ መታሰብህ ደስ ይላል። በሆን ታሪካዊ ነው እና ምን ተሰማ?
የአጋጣሚ ነገር ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ታላቅ ጠቅላይ ሚኒስትር ስቴትስመን የነበሩ ሰው ናቸው በኢትዮጵያ ታሪክ ውስጥ እና እሳቸው በሚዘከሩበት እና በሚከበሩበት ጊዜ እኔም አንድ ላይ መነሳቴና መከበሬ በጣም የሚያስደስት ነገር ነው። ለእኔ ብቻ ሳይሆን ከእኔ ጋር ሌሎችም በዚሁ ከእሳቸው ጋር ለመሸለም መብቃታችን ትልቅ ነገር ነው። ምክንያቱም ይህንን 23ኛውን የሽልማት በዓል ልዩ በጣም የሚያደርገው የእሳቸው ፖስቲሞስሊ ድህረ ሞት መዘከር ስለሆነ እኛ ሀገር ሞተ ሞተ ነው ተረሳ ተረሳ አይነት ነገር እየሆነ ነው እና እሳቸው 66-67 ዓመተ ምህረት ጭፍጨፋ በኋላ እስካሁን ድረስ በርካታ አመታት አልፈዋል እና መታሰባቸው እና መሸለማቸው ለሲድ ማህበረ ግዩራን
ዘረ ኢትዮጵያ ነው። ጥሩ ጥሩ ነው
ምን ማለት ነው ለሆኑ ግዩራን ነው
የግዝ ቃል ነው ስደተኛ ማለት ነው ብለውኛል ግዝም ያቆ አላ በስደት ያለው ኢትዮጵያውያን ማህበር ወይም ስብስብ መሆኑ ነው
ዳያስፖራ የሚለውን ነገር ለማለት ነው
አዎ ጥሩ ትርጉም ነው ቀደም ሲል ያልከው ግን ያገር እዚህም ይኖራል አንድ ጊዜ ሞተ ነው ከሞተ ሰው አይታሰብ ትልቁ ነገር አሁንም እዚህም ኢትዮጵያም እየተለመደ ነው በህይወት ያሉትን ለሀገርም ለወገንም አስተዋጽኦ ያደረጉትን ሰዎች እውቅና የመስጠት የመሸለም ነገር ተጀምሯልና አሁን እንዳንተ አይነቶቹን ተላላቅ ኢትዮጵያውያን በህይወት ይያሉ ማሰብ ተገቢ ነውና በአክሊሎ ግዜ ሲዳል ነበርም ወይም ሌላም እንኳን ሲል ሌሎችም አልነበሩምና ግን ማስተዋሳቸው እነሱንም የሚያስመሰግናል ዋናው ግን በህይወት ይያሉ መሸለሙ ነው ጥሩ ነገርና በተለይ ለሽልማት ስትቀርብ ብዙ ሰዎች ታገኛለህ የቀደሙ ሰዎች አንተን የሚያቆ የሚያከብሩ የሚያደሙ ታገኛለህ እዛች አዳራሽ ውስጥ የነበረውን ስሜት አሉላም እዛ ነበር ያክልበታል ምን ስሜት ነበርህ ያኔ
እንግዲህ ቅድም እንዳልከው ጻፊ ተዛሳ ክሊሮፕቶል ጋር መሸለሙ ትልቅ ስሜት ነው የሚሰጠኝ ልዩ ያደርገዋል አደረገው ሁናቴውን ከዚህ በተረፈ ደግሞ ከኔ በፊትም የተሸለሙና ዛሬም በዛን እለትም ከኔ ጋር የተሸለመ የኔ ሙያ ሰዎች አሉ። ለማስተዋወስ ያህል ለምሳሌ ጸጋዬ ሎሬት ጸጋዬ ገብረመድህን ተሸልሟል። ያለም ፀሐይ አልነበረችም እንጂ እዛ ላይ እሷም
ተሸልማለች።
አዎ በዛን እለት ደግሞ ታማኝ ነበረ። እነዚህ ሁሉ የሙያዬ ተጋሪዎች ናቸው። እና ጸጋዬ ከበኔ እድሜ ያለ ሰው ነው የነበረው። እነዚህ ደግሞ ታናናሾችና ደግሞ ከኔም ትንሽ የቀሰሙ ናቸው። አዎ እና ከነሱ ጋራ ያለፈው ማልፎ እነዚህ ደግሞ ያሉትም አብረውኝ በህይወት ከነሱ ጋር ሆኜ ለመሸለም መብቃቴ እንደ ድልድይም አይነት ነገር ፈርጌ ራሴን ተመልክቼዋለሁ እና ልዩ ደስታ ነው የተሰማኝ። ልበለው እንግዲህ ሰዎቹ ግዩራኖቹ ናቸው።
ግዩራኖቹ ደጠኞች አው
ቀደም ብለን በመንደርደሪያው እንደጠቆም ነው በርካታ ስራዎችን እየሰራ እንደ አንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸው በጣም ቀለል ከሚል ምናልባት የሚያንተን ጠባይና ባህሪም ጭምር የሚያሳይ ከሚመስለው ከሙዚቃው ወጣ ወዳለ ርዕስ ልሰድህና ኦመር ካያም በግዩት ትልቅ ቦታ ያለው እስኪ መስል ድረስ ጎልቶ ይታያል። ያገጣጠም ስልቱንም ተከተለ የራስህን ስራ መጽሐፍ አሳትመው አውጥተሃል። እስኪ እናውራ ስለ ኦመር ካያም።
ኦመር ካያም ሌላ ሰው እንደው በህይወቴ ውስጥ የተጫወተ ሚና ቢኖር ተነው በዚህ በኪነ ጥበቡ በኩል ሼክስፒየር ነው። እንግዲህ ሼክስፒየርን አልቀዋለሁ ከኦመር ካያም የበለጠ። ነገር ግን የምስራቅ ደራሲ በመሆኑ እና ይህን ያህልም ደግሞ በከሪክለም ውስጥ የለም እኔ በተማርኩበት ክሪክለም ውስጥ ያልነበረ ሰው እንዲሁ በጠቀስ የሚል ሰው የነበረና በኤክስትራ ሪዲንግ ኤክስትራ ክሪክለም ሪዲንግ ያገኘሁት ሰውና የተዋወቅሁት ነው ኦመር ካያም። እና እንትኑ ማረከኝ ፍልስፍናው ድፍረቱ እና እሱ ሙስሊም ሆኖ ንብላ ንጽፍታ ነገነንና ሙት ሲል ያው ግዕዙም ይላል ንብላ ንስተይ የሰመን መውት ነው እና የሚለውና ይሄ ነገር በጣም ኦሪጅናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቴማቲሽን ነው
የሂሳብ ባለሙያ ነው።
አዎ አልጀብራ ነው አስትሮሎጂስት ነው ቆጠራው ይሄ ድብትርና ነገር ሳይሆን ሳይንሳዊ የሆነው ትልቅ ሰው ነው። በአንድ በኩል የሳይንስ ጥንቅላት በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጥኦ ሁለቱን ያጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም አይገባኝም ግን ወደ ኪነ ጥበቡ ሲሄድ ግሩ ነው። ባጫጭር ስንኞች የሩባያት ነው የሚባሉት
የኦመር ካያም ሩባያት ይባላል። የተስፋዬ ገሰሰ ሩባያትም ተፈጥሯል።
ሶስቱ ግን እንደረደርና በመጨረሻዎቹን ስንኞቹም ይወጣ ማለት ነው ሩባያቱና እንደዛ ሁሉንም አድርጌ አልገጠምኩትም። እኔ በወልግጥም ነው አብዛኛውን አንዳንዶቹን እንደ ሩባያቶች ምሳሌዎች ያደረኳቸው ትርጉሞች አሉ። ከዚህ የበለጠ ግን ከሁሉ የበለጠ እንዳልኩ ፍልስፍናው ነው ድፍረቱ። እግዚአብሔርን ይጠይቃል አንተ ሁሉን ነገር ስለዚህ ችሎታ ያለህ ሆነ ለምንድን ነው እንደዚህ ሲሰራም ዝም የምትለው የሚል አይነት ነገርና ይጠይቃል። ደግሞ ቡራኬውን ይመለከትና ደስታውን ደግሞ ያንኑ ያህል ደግሞ ይሄ ስሜት ፍስህቱ ይገልጻል። እነኚህን ነገሮች በማድረጉ በውብ ሆነ ቋንቋ ነው አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ። እኔ እንግዲህ እሱን አውቄ ሳይሆን ፊትዝጀራልድ የሚባለው ኤድዋርድ ፊትዝጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው ኦመር ካያምንም ራሱን በዓለም ላይ እንዲታወቅ ያደረገው። ና ኤድዋርድ ፊትጀራልድ እንግሊዝኛ ግጥም ስላገኘሁኝ እሱ ደግሞ ልክ ሩአያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው ኤክስፎርድ አቂና ሀብት የነበረውና ጊዜ የነበረውን ነገር ለማጥናትና ፊትጀራልድ እና ጥሩ አርጎ ጊዜ ፈጅቶ የሰራው ነገር ነው እና በዚህ ምክንያት በዛ እንግሊዝኛ ትርጉም ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች ለምሳሌ እንደ ፈረንሳይኛ እንደዚህ ተርጉሞ አካብቶታል ማለት ይቻላል። የኦማር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ ዓለማዊነቱን በደንብ አጉልቶ አውጥቶታል ፊትጀራልድ። እና የዓለም ሰው ነው፣ የደስታ ሰው ነው እና ያን ደስታና ቅድም ያልኩት ትስስትን ለመግለጽም ስለቻለ ነው። ፍቅርም አለበት እኮ እዛ ላይ እንግዲህ። እና ታዲያ እንግዲህ ፍቅር መጠጥ፣ ደስታ፣ መጠየቅ፣ ፍልስፍና ያለበት ለራሲ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሐት ገብረ እግዚአብሔር ለመጀመሪያው መጽሐፍ የትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ? ፊትጀራልድ ውስጥ ኦማር ኸያም ተወለደ በእንግሊዝኛ፣ ተስፋዬ ገሰሰ ደግሞ በፊትጀራልድ ውስጥ እንደ ኦማር ኸያም እንደገና በአማርኛ ወለደው ብሎ ጽፏል።
ይሄ ምናልባትም አንድ ትልቅ ጥያቄ እናነሳ ይጋብዛል። ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በቋንቋ ሽግግር ውስጥ የሚፈለጉ ሐሳቦች ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዝኛውም ቀደም እንደገለጽከው የኦማር ኸያምን የህይወት የመጠየቅ ፍልስፍናውን፣ አስተሳሰቡን፣ ነጻነቱን፣ ቀደም ስለ ህይወት ያሉትን ምልከታዎች በሙሉ ማሻገር ተችሏል። በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በሚነለው ደረጃ በአማርኛ ደግሞ እንደገና መምጣት ችሏል። እስኪ ስለሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና
አሁን ሼክስፒየርን እንውሰድ። በዓለም ላይ ከሁሉም የበለጠ ደራሲ የሚመደረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ እስተቅርብ ጊዜ ድረስ አንደኛው ተመደራቂ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይህን ያህል አይደለም። ብዙዎች እነ ሞሊየር እነዚህን ራሲን አሉ። ከእነሱ ግን ቀጥሎ ሼክስፒየር ነው ያለው። ታዲያ ሼክስፒየር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው፣ ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድን ነው የሚሉት? እንዲያውም በአስር ዓመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋር የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጉ። ግን ይህም ቢሆን ስታንዳርድ የሆነው ቋንቋ አለ። ስታንዳርድ እንግሊሽ አለ፣ አማርኛም ስታንዳርድ አማርኛ አለ። እና ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ የሚባል አይነት ነገር ለምሳሌ አለ፣ አራዳ ቋንቋ። እና እሱ ጊዜያዊ ነው፣ ይበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላቶች ይዘኩታል። አዎ፣ እንደነሱ አድርገው የተርጎም ማለት ሳይሆን በስታንዳርዱ ጠብቆ ያንን በሰዋሱም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ። እና ወደ አማርኛ በመወሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው። ግዕዝ ቃላት ተጠቅም ያለሁ ይህን ያህል ብዙ ግዕዝን ባላውቅ አንዳንድ ግዕዝ ቃላቶችን አስገብቼ ያለሁ ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው ትርጉሙ። እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል። እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር የመንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው አማርኛ። በሱ ላይ ተንተርሶ እመርታ የሚያሳይ ጥሩ ሰዋስው ከግዕዝ ወስዶ የራሱንም ሰዋስው ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ጎይተንም ትንሽ ተርጉም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል ለጸጋዬ በር የከፈቱለት እነሱ ናቸው። አንገጹ እንግዲህ ጸጋዬ ደግሞ እኔም እንዴ ጸጋዬ ይህን ሀምሌትን ማክቤትን ከተረጎመ እኔ ኦማር ኸያምን እንዴት ያቅተኛል? በአሁን ደግሞ ሶኔቶቹን መወድሶቹንም ሞክሬያለሁ። እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው።
ለአዲስ ተርጓሚዎች ይህን መንገድ ለሚከተሉ በሚረዳ መልኩ ገፍቼ አንድ ጥያቄ ላስከትል። አሁን መሰረቶችን አስቀምጠህልናል። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋው የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ። ለዛ ቋንቋ የራስ እስኪመስል ድረስ አሁን ዑመር ሃያምን በመንሰማበት በመናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰቡ ጥልቀቱ ምጥቀቱን ከራሳችን ጋር በመናዛመድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት፣ ከዛ ደግሞ በአገሬው ባህልና ልማድ ሰዎች በቀላሉ በሚረዱት መልኩ መውረስ፣ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጥቅ። አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ ብታብራራ።
እሺ፣ ለዚህ ምሳሌ እንግዲህ ጸጋዬን ብወስድ ይቻላል። እርግጥ ከበደ ሚካኤልን አንዳንድ ስንኞቹን ለመጥቀስ ይቻላል። አንድ ስንኝ ሉሰሪ የጸጋዬ ገብረ መድኅንን ማክቤት፣ ይሄ ቱሞሮ የሚለውን ምንባንብ ታውቁታላችሁ። ትምህርት ቤት ሳላችሁ አጥንታችሁት አቀላችሁት ይዛችሁት ሊሆን ይችላል። አሁን ጸጋዬ እንዴት አድርጎ ነው የሚተረጉሞች? የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ። ቱሞሮ የሚለው ምንባንብ ከመለቱ በፊት መክፈቻ ስንኞች አሉ። ሌዲ ማክቤት፣ መቤት ሆይ ማክቤት ሞታ ሳያረዱት ነው ይህንን ቱሞሮ የሚለውን ምንባንብ የሚጀምረው። ከተረዳ በኋላ ማክቤት ሺ ሹድ ሃፍ ዳይድ ሂር አፍተር ዘር ውድ ሃፍ ቢን አ ታይም ፎር ሰች አ ወርድ ብሎ ነው መግቢያውን ቱሞሮ የሚለውን የሚከፍተው። ጸጋዬ ምንድን ነው የሚለው? ሞቷም ረፍቷም ከእንግዲህ በኋላ ነበሪ፣ ጊዜው ሲመቻች ለዋይታና ለአዋይ። ይኸው እንግሊዞች አፐር ስቲፍ ሊፕ ነው፣ ትንሽ ነገር ናት። ዘር ውድ ሃፍ ቢን አ ታይም ፎር ሰች አ ወርድ ነው ያለው እና ያቆማት ሼክስፒር። ጸጋዬ ግን ይህንን ነገር ኢትዮጵያዊኛ ሲያደርገው ጊዜ ሲመቻች ለዋይታና አዋዋይ። እኛ ጋ ዋይ ዋይ አለ፣ ይሄ አዋዋይም ደግሞ ለቅሶ መድረሱ መቀመጡ። እንግዲህ ተመልከት፣ ይሄ ሼክስፒር ውስጥ የለም። አንዲት እንትን ናት ያለችው። ወደ አማርኛ በሚመጣ ጊዜ ይህንን አደረገ፣ መንፈሱን ሳይተው ግን ኢትዮጵያዊኛ አድርጎት። ይህንን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው። አንድ የራስን ባህል በደንብ አድርጎ ማወቅ፣ የራስን ቋንቋ ጥሩ አድርጎ ማወቅ። ሁለተኛ ያንን የሚተረጉመው መጀመሪያውን ቋንቋ ሶርስ ቋንቋውን በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት። ጸጋዬ ይህንን ስሜት ለማምጣት ጊዜ ላይ አርቲስት መሆን አለበት። ይህንን ይዞ ነው መተርጎም ማለት ነው። ይህም ደግሞ ትልቅ ችሎታን ይጠይቃል፣ ትልቅ ኮሚትመንትም ይጠይቃል። እና በሀሳብ ብዙ መቆየት አለበት በአንድ ነገር ላይ እንጂ እንዲሁ ዝም ብለህ ተነስተህ የምትሸጠው ነገር እንደ ጋዜጣ ጋር ጋኘት ነገር አይደለም።
አዲሱ ተዋናዩን ተስፋዬን አግኝተናል በጣም ውስጥና ወደ ቲያትሩ እንሂድ። ዑመር ሃያም ሳይሰርቀን
መጠቅ ያለ ነገር ነው ያወራችሁት። ጋሽ ተስፋዬ ራሱ መድረክ ላይ ያለ አክት እያደረገ ነው የሚመስለው የጋሽ ጸጋዬን ሁኔታ ሲገልጥ። ስለ ትውልድ ቅብብል እንድታወራ ነው የምፈልገው። ከአንተ በፊት የነበሩ አሉ፣ የአንተ ዘመን አሉ፣ ከአንተ ደግሞ መለስ ብሎ የመጡት አሁን እና ዓለም ፀሐይ ነገትነት በዛ ግድም፣ ከዛ ደግሞ አሁን ልጆቹ አሉ እንደነ ሽመልስ ሰሩ እንደነ ዓለማየሁ መሳሳ። ይሄን የትውልድ ቅብብሎች እስቲ በተመለከተ ትንሽ ንገረን። እዛ ውስጥ ሁሉ አልፈሃል።
እድሉን ከሰጡኝ ነው አይ አሁን እኔ ሸምግልሃል ብለው ትንሽ ወደ ኋላ ሲሻርገው
ዩኒቨርሲቲም አታስተምርም ምንም አትሰጥህም እናውቃለን። ግን እስቲ በዛ ውስጥ ስላለፍ ከአንተ አንድ ደረጃ ወደ ኋላ ተመልሰ ያንተንም ዘመን ይዘህ ንገረን።
በጣም ትልቅ ጥያቄ ነው ጠየቃችሁኝ። የሚፈትነኝ ነው ነገሩ። አንድ በኩል ቅር የሚሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅርስ ሲተውና ሲናቅና ሲበረስ ደስ አይልም። የውጭውም ደግሞ ጫና አለ። እንደ እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን ጃዙም ሆነ ይሄ ፖፑ እና ሬጌው ከነበረው ጎፈሬ ሳንሲንቆና ክራር ፋኖ እና ዋሽንግተን ጋራ ሲውጠው እንግዲህ ይሄ ወደ ሙዚቃው ሄድኩኛ ቅርስ ነው ያው
አሁን ውይይቱ አላበቃም። ከቀድሞ ባልደረባ አዲሱ አበበ ጋር በመሆን በቅርቡ ከዚህ ዓለም በሞት ከተለየው ካንጋፋው ከያኒና መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ጋር በጊዜው ወደ ስቱዲዮአችን ብቅ ባለበት ነበርን። የመጀመሪያ ክፍል ቆይታ ይህን የመሰለ ነበር። አድማጮች ይህን ጨምሮ ተከታዩን በድረገጻችንና በፌስቡክ ገጻችን ላይ ስለምናኖር ሙሉ ቃለ ምልልሳችንን ከዚያ ታገኛላችሁ።